Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምጽ። በዛሬው ምሽት ስርጭታችን ከምትሰማቸው ዘገባዎች መካከል
የመተኝ ምናምን ከጨረሰ በኋላ ጓደኞችን እንደውም አጠራቸው። ከዛ እኔ ስጮህ ያፍነኛል ይመታኛል።
ኢትዮጵያ ውስጥ በሴቶች ላይ የሚደርሱ ጥቃቶች ዛሬም አልተገቱም። በቅርቡ የቡድን ጾታዊ ጥቃት የደረሰባትን አንዲት ወጣት ነው የሰማናት። ዝርዝር ዘገባው በምሽቱ ይደመጣል።
አጠቃላይ ውበታችን ላይ ይጨምራል፣ አቋማችን ላይ ይጨምራል እንጂ የሚያጎድለው ነገር የለም የሚለው መልእክት ነው ዋና ማስተላለፍ የፈለግነው።
አሁን ደግሞ የሰማናቸው ወይዘሮ እመቤት አቡን ነው። ዲኬቲ ኢትዮጵያ አዘጋጀው ያፍና ፍንጫ መሸፈኛ የፋሽን ትርኢትን አስመልክቶ ከተናገሩት የተወሰደ ነው። ሙሉ ዘገባው ቆየት ብሎ ይደመጣል። ሌሎች መሰናዶችንም ይዘናል። አብታሙ ሲዩም መሰናዶውን እመራለሁ። ኤደን ገረመው በመቀጠል የዓለምን ውሎና ዳር ታጋራናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምን አመሻችሁ አድማጮቻችን። የኢፌድሪ ፍርድ ቤት የኢዴፓ አመራር የሆኑትን የአቶ ልደቱ አያሌውን መዝገብ ቢዘጋም አሁንም እስር ላይ መሆናቸው ታወቀ። በተመሳሳይ የችሎት ዜና የኦሮሞ ነጻነት ግንባር ኦነግ ማዕከላዊና ስራ አስፈጻሚ ኮሚቴ አባልን ጨምሮ በየደረጃው ያሉ 8 አመራሮችና በአንድ መዝገብ ላይ ያሉ 24 ሰዎች በትላንትናው ዕለት ፍርድ ቤት ቀጠሮ ቢኖራቸውም ፖሊስ አላቀረባቸውም ተብሏል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። በኮንሶና በአሌ ልዩ ወረዳ እንደገና በተቀሰቀሰው ግጭት 6 ሰዎች በጥይት መገደላቸውና በሺዎች የሚቆጠሩ ዜጎች መፈናቀላቸውን የደቡብ ክልል ሰላምና ጸጥታ ቢሮ አስታወቀ። በኮንሶ ዞንና በአሌ ልዩ ወረዳ እንዲሁም በጉራጌ ዞን መስቃንና ማረቆ ወረዳዎች መካከል ግጭት ፈጥረው በርካቶች እንዲገደሉና ንብረት እንዲወድም አድርገዋል ያሏቸውን 11 አመራሮችና ባለሙያዎችን የደቡብ ክልል ብልጽግና ፓርቲ ጽህፈት ቤት በቅርቡ ማሳሰሩ ይታወሳል። ዘገባውን ያደረሰን ዮናታን ዘብዲዮስ ነው። የአሜሪካ የነዳጅ ኢንዱስትሪ ዩናይትድ ስቴትስ ከኬንያ ጋር የንግድ ስምምነት ለማድረግ በመታከያሄደው ድርድር ውስጥ ኬንያ አፍሪካን በወረሳት የፕላስቲክ ቆሻሻ ላይ ያያዘችውን በዓለም ግንባር ቀደም የሆነ ጠንካራ አቋም እንድትቀይር ጫና እንድታሳድርባት ጠይቋል ተባለ። አሶሺየትድ ፕሬስ ከናይሮቢ ባጠናቀረው ዘገባ ይህን ያሉት የአፍሪካ የፕላስቲክ ቆሻሻ ማራገፊያ ልትሆን ነው የሚል ስጋት ያደረባቸው የኬንያ የተፈጥሮና አካባቢ ደህንነት ተሟጋቾች ናቸው ሲል ዘግቧል። አድማጮች የዚህ ዘገባ ዝርዝር ከምሽቱ 3 ሰዓት በኋላ በመጽሔት ክፍለ ጊዜ ይቀርባል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም በጄኔቫ ባደረጉት መደበኛ ገለጻቸው አንድም ሀገር የኮቪድ-19 ወረርሽኝ አብቅቷል አክትሟል ብሎ ሊያስመስል አይችልም ሲሉ አስጠንቅቀዋል። ዋና ስራ አስኪያጁ ባደረጉት ገለጻ ወረርሽኙ ባለበት በዚህ ወቅት ኢኮኖሚያቸውን ሊከፍቱ የሚፈልጉ ሀገራት የቫይረሱን ስርጭት በመቆጣጠርና ህዝቦቻቸውን ከሞት የመታደጉ ስራ ላይ ከፍተኛ ትኩረት ሊሰጡ ይገባል ብለዋል። ያ ካልሆነ ግን ወረርሽኙ የሚያመጣው ጥፋት ተመቻችቶ መገኘት ይሆናልም ሲሉ አክለዋል። አድማጮች ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ታመሹ ዘንድ እንጋብዛለን። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ እየተደመጠ ይገኛል። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ዘገባ እናምራ። ባሳለፍነው ሳምንት መጨረሻ ጀምሮ በስነ ተዋልዶ ጤና ላይ ለአመታት በሰራቸው ስራዎች የሚታወቀው ዲኬቲ ኢትዮጵያ ለየት ያለ የበይነ መረብ ላይ ትርኢት እያሳየ ይገኛል። ትርኢቱ ደግሞ በእውቅ ኢትዮጵያን የፋሽን ንድፍ ባለሙያዎች የተዘጋጁ ያፍና አፍንጫ መሸፈኛዎች የሚታዩበት ነው። አመሻሹን ደውለን ያናገርናቸው የድርጅቱ የገበያ ዘርፍ ኃላፊ ወይዘሮ እመቤት አቡ የትርኢቱ ዓላማ ወጣቶችን ጤናቸውን እየጠበቁ ሊደምቁባቸው ከሚችሉባቸው መላዎች ጋር ማስተዋወቅ እንደሆነ ጠቁመዋል።
ትሬስን ለማዘጋጀት የፈለግንበት ዋናው ምክንያት እንደምታውቀው ያው ዲኬት ኢትዮጵያ በኢትዮጵያ ውስጥ ከወደ 30 አመት ሲሰራ በጤናው መስክ ላይ የፕሪቨንሽን አፕሮችን ነው የሚከተለው። በቤተሰብ እቅድ አገልግሎት፣ ቻይን በመከላከል፣ በህፃናት ጤና ላይ ስንሰራ የምናሰራጫቸው ምርቶች፣ የምናስተላልፋቸው መልዕክቶች ዋናው አላማ ፕሪቨንሽን ነው። ስልጠናዎችንም ስንሰጥ፣ ምርቶችንም ስናስተላልፍ ከማከም ይልቅ ከኪዩር ይልቅ prevention is more important. ኮስቱም ደግሞ ይቀነሰ ነው።
ቀድሞ መከላከል ማለት ነው።
መከላከል? አዎ፣ ቀድሞ መከላከል። ሶ ማስኩ ያፍና የፊት መሸፈኛው መከላከልን ነው የሚያሳየው። ለኮቪድን ትሪት አያደርግም ወይም የተለየ ነገር አያደርግም። ግን መከላከል ጋር ስለሆነ አንደኛ ከመከላከል ጋር የተያያዘ ኮንሰፕትን ይዘን እየሰራ ስለሆነ በጣም ዳይሬክት ሪሌት ያደርጋል። ሁለተኛ ደግሞ ዲኬቲ ያው በኢትዮጵያ ውስጥ በጤናው ሴክተር ላይ ሲግኒፊካንት ሮል ይጫወታል እና እንደ ፐብሊክ ኃላፊነት እንደ ሶሻል ሪስፖንሲቢሊቲ ከጤና ጥበቃም ከአዲስ አበባ ጤና ቢሮ ጋርም ኮቪድ 19 ኢትዮጵያ እስከገባ ጊዜ ጀምሮ የተለያዩ ስራዎችን እንሰራለን። ከምንሰራቸው ስራዎች አንዱ ነው ይሄ። እንግዲህ በቀደምታ በሶሻል ሚዲያዎች ላይ ያስተላለፍ ነው ፋሽን ሾው የተካሄደው። የኛ ታርጌት ኦዲየንሶች ወጣቶች ናቸው። ሪፕሮዳክቲቭ ሄልዝ ግሩፕ ውስጥ ያሉ ኤጅ ግሩፕ ውስጥ ያሉ ናቸው እና እነዚህ ወጣቶች በብዛት ያለው ኮምፕሌንት የፌስ ማስክን ያለመጠቀም በኮቪድ አንጻር የመዘናጋት ነገር ስላለ እኛ ደግሞ እነሱን በተለያዩ መልኩ አፕሮች እናደርጋለን። ሳይኮሎጂዎቻቸውን ከሞላ ጎደል እናውቃለን። ምን አይነት ሜሴጂንጎች፣ ምን አይነት አፕሮቾች አትራክት እንደሚያደርጋቸው እናውቃለን። ካለን ልምድ አንጻር ማስክ ማድረግ ኢዚ ነው፣ ፋሽነብል ነው፣ ከላይፍ ስታይል ጋር ይሄዳል፣ ፕሪቨንቲቭ የሆነ ላይፍ ስታይል ከሚል አንጻር ብናስተላልፍ ለሚካሄደው ኦቨርኦል የኮቪድን የመከላከል እንትን ኮንትሪቢዩት እናደርጋለን በሚል ነው እንግዲህ የሰራ ነው። አክቹዋሊ ስራው አላለቀም። አሁን በሶስት ፌዝ ነው የዚህ ፋሽን ሾው የተካሄደው። ፕሪ ነበረው እንደምታስታውሰው። ከዛ በፊት ሾው ከመካሄዱ በፊት ለአምስት ቀን ያህል በተለያዩ የፌስቡክ አካውንቶች፣ በሶሻል ሚዲያዎች፣ እንደገና በሬዲዮ በቴሌቪዥን ማስታወቂያ ስንሰራ ነበር። የዕለት ሁለት ደግሞ ቅዳሜ አስተላልፈናል። ከዛ በኋላ አሁን ደግሞ ከነገ ጀምሮ የምናስተላልፈው ከዛ ውስጥ ቆንጠብ ቆንጠብ አድርገን ያወጣናቸው ስትሮንግ ሜሴጅ የሚያስተላልፉ ነገሮች አሁንም ይቀጥላል። ሶ ገና አላለቀም። እስከ ኒውዮርክ ድረስ የሚሄድ እንትን ነው ማለት ነው።
የእናንተ እንግዲህ ዋነኛ ትኩረታችሁ ወጣቶች ላይ ስለሆነ የእነሱን ቀልብ የሚይዝ ነገር ግን ለጤና ራሳቸውን ለመከላከል የሚበጃቸውን መላም በዚሁ መንገድ ለማሻገር የፈለጋችሁ ይመስለኛል። በዚህ ትርኢት ላይ ምን ያክል ባለሙያዎች ስራቸውን አቀረቡ? አብዛኞቹ ወጣቶች እንደሆኑ አይቻለሁ። እነዚህም ባለሙያዎችስ የመረጣችሁበት መስፈርት አለ ወይንስ እንዲሁ አጠቃላይ ግብዣ ነው ያቀረባችሁት?
ምንድነው ወደ 7 የሚሆኑ ዲዛይነር በኢትዮጵያ የሚታወቁ በዲዛይኒንግ ስራ ውስጥ ኢንቮልቭድ ያደረጉ ባለሙያዎችን ያሳተፍነው። ከዚህ በፊትም በተለያዩ ስራዎች የምናውቃቸው። አሁን እንደምታውቀው ጊዜው ብዙ ውሃንን አሳትፈህ ብዙ ሰዎችን ወደዚህ ስራ ጠርተህ ልታሰራ የምትችልበት ጊዜ አይደለም። ከምናውቃቸውና ጥሩ ስራ ሊሰሩ የሚችሉ ኢንትረስትድ ከሆኑ ከዚህ በፊትም እኛም ፋሽን ሾው ሳንጠራቸው በፊት በራሳቸው እነዚህ ማስኮች እየሰሩ ዲስትሪቢዩት እያደረጉ የነበሩ ዲዛይነሮች ነበሩ እና ከእነሱ ጋራ 7 ዲዛይነሮች ናቸው። በጣም የታወቁ ናቸው። ያንን ሾው ያደረጉት
ብዙ ጊዜ ፋሽን ትርኢቶች ላይ የታዩ ቁሳቁሶችን ገበያ ላይ ለማግኘት ቀላል አይሆንም። አሁን በእናንተ ትርኢት ላይ የታዩ የአፍና አፍንጫ መሸፈኛዎች ከትርኢቱ በኋላ ለተጠቃሚዎች የሚቀርቡበት ሁኔታ ይኖር ይሆን? እንዴት ነው የሚሆነው ዕጣ ፈንታቸው?
እኛ እንግዲህ ምንድን ነው ዋናው ማስተላለፍ የፈለግነው መልእክት፣ ፌስ ማስክን መጠቀም ግዴታ ነው። አሁን ወቅቱ የሚጠይቀው ላይፍ ስታይል ቼንጅ ነው። እንግዲህ ከምንለብሳቸው ልብሶች በተጨማሪ አንድ የጨመርነው ላይፍ ስታይል ነው። እሱን መልእክት ኢዚ ነው፣ አጠቃላይ ውበታችን ላይ ይጨምራል፣ አቋማችን ላይ ይጨምራል እንጂ የሚያጎድለው ነገር የለም የሚለውን መልእክት ነው ዋና ማስተላለፍ የፈለግነው። በጣም ያማምራሉ የታዩት ዲዛይኖች። ተመልከታቸው እንደሆነ እያገኘነውም ፊድባክ እሱ ነው የሚያሳየው። በጣም ተወዳጅና ቆንጆ ቆንጆ ስታይሎች ኢቭን ለሙሽራ የሚሆንም አሳይተናል፣ ለህፃናቶችም የሚሆን አሳይተናል። ሶ አሁን ማስተላለፍ የፈለግነው መልእክት ፌስ ማስክ ማድረግ ማንዳቶሪ ነው እና ደግሞ በጥሩ መልኩ ማድረግ እንደሚቻል ነው። ከዚህ በኋላ እንግዲህ እኛ ካምፔናችን ከጨረስን በኋላ ከዲዛይነሮቹ ጋር እንዴት ባለ መልኩ እንሰራ። ከዚህ በፊት ለአዲስ አበባ ጤና ቢሮ ለሚኒስትር ኦፍ ሄልዝ ፌስ ማስኮችን በተለያዩ ዲዛይነሮች አሰርተን ሰጥተናል። ከዚህ በኋላም እንግዲህ ለተለያዩ ድርጅቶች ከነዚሁ ዲዛይነሮች ምናልባት ፒክ እያደረገን ዲስትሪቢዩሽን ልናደርግ እንችል ይሆናል ወደዛኛው ፌዝ አልገባንም አሁን እንዳልኩ ዋናው መልእክቱን ማስተላለፉ ላይ ነው እስካሁንም እየተሳካልን ይመስለኛል
ዲኬቲ ኢትዮጵያ እንግዲህ የኤችአይቪ ኤድስን በሽታ በተመለከተ በሚሰጣቸው አገልግሎቶች ለአመታት የታወቀ ተቋም ነው ከዚህ ፋሽን ትሪት ቦዲያስ የኮቪድ-19 ቫይረስን ለመቆጣጠር በሚደረገው ጥረት ውስጥ ምን አይነት ተሳትፎ ለማድረግ አስቧል? ምንስ እያደረገ ነው?
ቀድም በጥቂቱ ጠቀስ ለማድረግ እንደሞከርኩት ኮቪድ-19 ኢትዮጵያ ውስጥ ገባ ከተባለ ጊዜ ጀምሮ የሚመለከታቸው አካላት ጋር ከሚኒስትሪ ሄልዝ ከአዲስ አበባ ጤና ቢሮ ጋር በቀጥታ እየሰራን ያለ ነው። እንደውም አብዛኛው በጀቶቻችን ወደዚህ ኮቪድን ለመከላከል የሚያስፈልጉ መልእክቶችን ከማስተላለፍ አንጻር ዶክመንቶችን ከማስተላለፍ አንጻር እንደዚህ አይነት የሳኒታይዘር የፌስ ማስክ መልእክቶችን ማስተላለፍ የምንችልባቸውን መንገዶች ሁሉ ዲቴል እየሰራ ነው አሁን ያለው ከአምስት ወር ሙሉ በእንደዚህ አይነት ስራዎች ላይ ነው እየሰራ ነው ያለው ከዚሁ ጋር ግን በተያያዘ WHO ያወጣ ያለውንም ኮንሰርኑን አይተህ ከሆነ በሚኒስትሪ ኦፍ ሄልዝም አሁን በተደጋጋሚ እየተገለጸ ያለውን ጉዳይ ምንድን ነው ሰው ኮቪድ ላይ ፎከስ ሲያደርግ አብሮ እኩል ማስኬድ ያለባቸው የፋሚሊ ፕላኒንግ ኢሹዎችን እየተዘናጋ ነው የሚል ኮንሰርን ስለነበረ በተለይ እኛም በፋሚሊ ፕላኒንግ ተበጠዳ አገልግሎቶችን መልእክቶችን በማስተላለፍ ምርቶችን ሳይስተጓጎሉ በየጊዜው በተገቢው ቦታ እንዲዳረሱ በማድረግ ተገቢውን ኃላፊነታችን እየተወጣ ነው ያለ ነው። ተመልክተህ ምናልባት ሊሆን ይችላል በቴሌቪዥን እና በሬዲዮ በሌሎች ሚዲያዎች ላይ ኮቪድን ጋር የተያያዘ ግን ደግሞ የቤተሰብ እቅድ አገልግሎትን ፕሮሞት የሚያደርጉ መልእክቶችን በደንብ እያስተላለፍን ነው ያለ ነው። ኮቪድም ላይ ከአዲስ አበባ ጤና ቢሮ ጋር የተለያዩ ስራዎችን እየሰራ ነው ያለ ነው። ከሚኒስትሪ ኦፍ ሄልዝም ጋር የተለያዩ ስራዎችን እየሰራ ነው ያለ ነው። ከዚህ በኋላም የፓርትነር ስለሆንን ከአጋር ስለሆንን እንዳልኩ በኢትዮጵያ ውስጥ ደግሞ ከጤናው ጋር ትልቅ ሮል እየተጫወተ ያለው ኦርጋናይዜሽን ነው። አሁን በዚህ ጉዳይ ይቀጥላል እንዳልኩ ግን የቤተሰብ ቅድም አጠናክሮ ለመቀጠል የተለያዩ ስራዎችን እየሰራ ነው ያለ ነው። በሱም ላይ ይቀጥላል።
ወይዘሮ መቤት እጅግ በጣም አመሰግናለሁ። መልካም ያምሹ።
እኛም እናመሰግናለን።
ጋቢና ቪኦኤ ከአሜሪካ ድምጽ ይከተላል። አሁን ወደ ባህር ዳር እናቀናለን። ከባህር ዳር የተሰማው አሳዛኝ ዜና ዛሬም ኢትዮጵያ ውስጥ በሴቶች ላይ የሚደርሱ ጥቃቶች እንዳልተገቱ ጠቋሚ ይመስላል። በስድስት ወንዶች ወሲባዊ ጥቃት የተፈጸመባት አንዲት ታዳጊ ወጣት ይህንን በፈጸሙብኝ ሰዎች ላይ እስካሁን ድረስ ፍርድ አልተሰጠም ስትል ለዘጋቢያችን አስቴር ምስጋናው ነግራታለች። በአማራ ክልል የኮሮና ቫይረስ ከተከሰተ ወዲህ በሁለት ወራት ውስጥ ብቻ ከ54 በላይ ታዳጊዎች ወሲባዊ ጥቃት እንደተፈጸመባቸው የክልሉ ሴቶች ጉዳይ ቢሮ ጠቁሟል። ሙሉ ዘገባውን እንስማ።
ከደቡብ ጎንደር ዞን እንደመጣች ትናገራለች። የ17 ዓመትም ታዳጊ ናት። የ10ኛ ክፍል ትምህርቷን አቋርጣ ከአክስቷ ጋር ለመማር ነበር ወደ ባህር ዳር አቅዳ የመጣችው። ህይወት ግን እንዳሰበችው አልሆነላትም። በአክስቷ ቤት መማር ሳይሆን መጠጥ እንድትሸጥ ነው የተገደደችው። ከአንድ አመት በላይም በግሮሰሪው መጠጥ እንዳሻሻጠች ትናገራለች። ኋላም የህይወት መስመሯን ወደ ከፋ ሀዘን የሚቀይር ክስተት እንደተፈጠረ ትናገራለች።
ሰኔ 10/2012 ዓ.ም ላይ ሮብ ቀን ነበረ። ግሮሰሪያችን አክስቴ ግሮሰሪ ተዘግቷል። በኮሮና ምክንያት ገበያም ስለሌለ ተዘግቶ ነበር። ወደ ጣና እንሂድ ተባብለን ወደ ጣና ስንሄድ የሆነ ልጅ ጠረኝ ከኋላ። ዞር ስል የማውቀው ልጅ ነው። በሰፈር ዝም ብዬ ሳልፍ አውቀዋለሁ። ስሙን አውቀዋለሁ። ምንድን ቸራ ምናምን አላውቅም። እሱ ጋር የነበሩ ሁለት ልጆች ደግሞ አላውቃቸውም። እነሱን ጓደኛዬን ነው ጠሩት። ከዛ ሰላም ምናምን ተባባልና ከዛም
ጓደኛሽ ነው
እሱ የሰፈር ልጅ ነው። አብረን እየሄድን እያለ እንደዛ ሲጠሩት እሱ ወደ እነሱ ሄደ። እሱ ደግሞ ያኛው ልጅ ነው የጠራ ልጅ ደግሞ ወደ እኔ መጣ። ከዛ የት እየሄድሽ ነው ሲለኝ አይ ወደዚህ እየሄድኩ ነው ወደ ጣና እየገባን ነው ምናምን አልኩት። 10:30 ምናምን አካባቢ ይሆናል። ጓደኛዬ ከእነሱ ጋር ቀረ ልጁ ማለት ነው። ከዛ ላይ ንድ እስከሚመጣ ብሎኝ ወደፊት ዝም ብለን እየተጓዝን እያለ ከዛ ጓደኛዬ ጠፋብኝ። ከዛ የት ሄዶ ነው ምናምን ስለው አይ ቆይ ይመጣል ምናምን የሆነ ቦታ ሄዶ ነው የሚሆን ይመጣሉ እንጠብቃቸው እዚህ ጋር ተቀምጠን ብሎ የሆነ መቀመጫ ነገር አገኘን እዛ ቁጭ አለ። ከዛ ቁጭ ብለን እያለ ስርዓቱ ስለደብኝ ምንድን ነው አይመጣም እንዲ አይመጡ ምናምን እለዋለሁ። ከዛ ቆይ ይመጣሉ ትንሽ ቆይ እና ትሄጃለሽ ካልመጣልሽ ትሄጃለሽ አለኝ። ከዛም በኋላ ትንሽ አንድ 30 ደቂቃ ከቆየ በኋላ በቃ ነይ ደኒ ስላልመጣ ነው ወደ ቤት ልሄድ ነው ስለ መቆየት አለብሽ ብሎ ተቆጣኝ። እኔ አልፈልግም በቃ መቆየት አልፈልግም ማለት ስለው በቅፌ አንዴ መጣኝ። ከዛ ስቶም ምናምን አልነበረ። ከዛ አሁን እኔ ጋር ትሄጃለሽ ምቴጂ ከሆነ ትሄጃለሽ ያለያገኝ ወናድሽ ገድሻለሁ ብሎ ጭብ ያወጣ ሳይ ከዛ እኔም በጣም ስለደነገጥኩኝ ያረ በማርያም ናም በጣም ብዙ ነገር ለማንኩት በጣም ብዙ እት ያለምናት የለምናም ይያል ብዙ ለማንኩት። ከዛ ስግን ይወልሽ እዚህ ጋር ገድየሽ በድ ማንም የሚያለለ ገድሻለሁ እንደዚህ ዝንጠጥሻለሁ ምናምን ይያል አሰራለ። ከዛም በኋላ እና እንርታንሽ ምናምን ብሎ እንቀርጎ ወሰደኝ። ከዛ ከግቢ ከወጣን በኋላ እንዳጮህ ካራ ይዞብኝ ነበር ከሆድ እንደዚህ አርጎ አስጠግቶ ሰው እንዳይዞ ወሰደኝ ወደ አስፋልት እና ተሻገርንና ወደ ቅርብ ነው ቤቱ ከነበርንበት ወጣ በጣም ቅርብ ነው። ከዛ ቆርቆሮ በቆርቆሮ የታጠረ ቤት ነበር በጣም ሰፊ ግቢ ነው ግን ሰው አይኖርበትም አንድ ቤት አለ ፍርስርስ ያለ ቤት የጭቃ ቤት ነው። ከዛ አዛ ወስዶ አስገበኝ። ከዛ ካስገበኝ በኋላ ነግሬሻለሁ ምናምን ለዚህ ጋር ብጮህ ማንም አይሰማሽም ስለዚህ ወዮልሽ ምናምን ብሎ ሲያስፈራረኝ ከዛ እኔ ጮኩ መጮህ ጀመርኩኝ። ከዛ ቆረጠና በለበቅ መጣኝ። ከዛም በኋላ ሌላ ሶስት ልጆች ደግሞ ከቤት ውስጥ ነበሩ ወጡ። እነዛ ጓደኞችም ጓደኛዬን ይዘውት ይሁድ ጓደኞች መጡ። ከዛ ጮኩኝ እኔ በጣም ለምን ምንም ነገር ማድረግ አልፈልግም ምናምን ስለው ይመታኛል ካራው ያስፈራረኛል። ለዛ መጨረሻ ላይ ቱታ ነበር የለበስኩ ሰፊ ቱታ መጨረሻ ላይ ልብሴን በካራ ቀደደ ቱታዬን በካራ ቀዳደደውና ከዛ እሱ እየመታኝ ምናምን ከጨረሰ በኋላ ጓደኞቹን ደግሞ ጠራቸው። ከዛ እኔ ስጮህ ያፍነኛል ይመታኛል ጓደኞቹን ጠራቸው መጡ። እነሱም በቃ ተራ በተራ እየደበደቡኝ ምን እያሉ እነሱ ከጨረሱ በኋላ እነሱ ጥለውኝ ወጡ ይሄዱ ነው በቃ እነሱ የፈለጉትን ይመቱኛል ምን ይሉኛል ግን አያመኝም ነበር ሲመቱኝ ምን ሲሉኝ አያመኝም በቃ በቃ እኔን ስቅላል የሚያደርጉትን ነገር አያለሁ ነገር ግን ምንም ምናምን ነገር አይሰማኝም ነበር። ከዛ እንደዛ አድርገው ካወጣው ከጣሉ በኋላ ተነስቼ በድንጋጤ ማለት ነው በጣም ደንግጬ ስለነበረ ስወጣ ስልኬን የኔም ስልክ ነበርና ስልኬን ነው ወረወሩልኝ ጥሎኝ ሄዱ። ከዛ እኔም እየሮጥኩ ስሄድ ከኋላዬ ከነሱ መሀከል አንደኛው ይከተለኛል ከኋላዬ መሬት ላይ ዘንባባ ተዘርዤ ወደኩኝ። ሰዎች ምናምን ከበቡኝ። ያዛ ስልኬ ሲጠራ ጓደኛዬ ነበረ። ከዛ ሰዎች ከበቡኝ ሰዎች አነሱና እዚህ ቦታ ላይ ያለችልኝ ብሎ ቦታውን ጠቀሱለት። ጓደኛዬም እየሮጠ መጣ። ከዛ ወደ ጣቢያ መጣኝ። ወደ ጣቢያ በባጃጅ ይዘኝ መጣ። ከዛም በኋላ ወደ ሕክምና ወሰደኝ። ለሊት ሲታከም ራሴን አላቀውም ነበር። ሕክምና ሲደረግልኝ ሽንት መሽናት አልችልም ነበር እና ጎማ ተተክሎልኝ ምናምን ነበረ ምሽና እዚህ በማህፀን ጎማ ምናምን ተተክሎልኝ ነበረ ምሽና እዛ ጎማ ከወጣልኝ በኋላ በጣም እንትን አልኩኝ። በጣም ሲሸናውን ስሜት አሉ ሽንቴን ሲሸና ይሰማኛል። ግና
ሌላ ምርመራ ተደርጎልሻል የእርግዝና ወይም ሌላ ለምንለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለ
ምን አይነት ስሜት ነው የምትሰማሽ?
አይ በጣም ከባድ ስሜት ነው የሚሰማኝ። ማለት አንደኛ ቤተሰብ የለም፣ ከቤተሰብ ተለይቼ ነው ያለሁት። አሁን እኔ ነገር ከተፈጸመ በኋላ ልጆች ምንም አይነት ፍርድ አላገኙም። እስካሁን ዝም ብለው ታስረዋል እንጂ ምንም አይነት ፍርድ ነገር አልተወሰነባቸውም። ሁለት ወር አልፏል። አሁን ወደ ሶስተኛ ወር እየተጠጋ ነው። ነገር ግን ምንም አይነት ፍርድ አልተሰጠም እና በቶሎ ፍርድ ቢሰጡ።
የኮሮና ቫይረስ ከተከሰተ ወዲህ በአማራ ክልል በሴቶች ላይ የሚፈጸሙ ጥቃቶች ጨምረዋል። በሁለት ወር ውስጥ ብቻ ከ137 በላይ ሴቶች የወሲብ ጥቃት ተፈጽሞባቸዋል። ከነዚህ ውስጥ ከ54 በላይ የሚሆኑት ታዳጊዎች ናቸው ይላሉ የአማራ ክልል ሴቶች ጉዳይ ቢሮ የሴቶች ንቅናቄ ተሳትፎ ማስፋፋያ ዳይሬክተር አቶ ስማቸው ዳኜ።
እንደዚሁ የኮሮና ቫይረስ ከተከሰተ በኋላ ደግሞ እንደዚሁ በወንድ 10 ሴት 54 ህፃናትና 85 አዋቂ ሴቶች እንደዚህ አስቀድሞ ተፈር ተቀደሰባቸውና ከእንግዲህ ከዚያም በኋላ ጨምሯል ማለት ይሄ ቁጥር ይሄ ሁለት ወር የሶስት ወር አካባቢ መረጃ ነው ኮሮና ቫይረስ በኋላ ማለት ነው።
በዘንድሮ አመት በአማራ ክልል ከጾታ ጋር በተያያዘ የተፈጸሙ ጥቃቶች 900 ሲሆኑ 863 የወንጀል መዝገቦች ተከፍተው በ204ቱ ላይ የቅጣት ውሳኔ መተላለፉን የክልሉ ፖሊስ ኮሚሽን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለቀደመው ዘገባ እናመሰግናለን። ባለፉት 10 ዓመታት 35000 ስደተኞች ከኤርትራና ከሱዳን በመነሳት በሲናይ በረሃ አልፈው ቴላቪቭ ገብተዋል። አብዛኞቹ ጥገኝነትን ጠያቂዎች ናቸው። በቴላቪቭ የሚገኘው የኩችኔት ማዕከልም ለነኚህ ጥገኝነት ጠያቂ ሴቶች ሥራ በመፍጠር በማማከርና ስለ ስደተኞች ጉዳይ እስራኤላውያን እንዲገነዘቡ በማድረግ ረገድ ትልቅ ሚና እየተጫወተ ነው። ኤደን ገረመው ሊንዳ ጋርዲስታይን ከቴላቪቭ የላከችውን ዘገባ እንደሚከተለው ታሰማናለች።
በቴላቪቭ የሚገኘው የኩችኔት ማዕከል ከሱዳንና ከኤርትራ ተነስተው በህገወጥ የሰው አመላላሾች በኩል እስራኤል ለገቡ የጥገኝነት ጠያቂ ሴቶች መልካም የሥራ ዕድል ፈጥሯል። ሜሮን ወንዱ በቴላቪቭ የምትኖር ኤርትራዊት ጥገኝነት ጠያቂ ነች። የአምስት ዓመት ሴት ልጇ ከጎኗ እየተጫወተች ሜሮን በዚህ ማዕከል ውስጥ ቅርጫትና አሻንጉሊቶችን ተሳፋለች።
እኔ ኒውቶቬቶ አቡዳዘይ ይመስላ ስትሬስ ክለ ያዞርላ
ይሄንን ስራ እወደዋለሁ። ለጭንቀትም ያገዛል። ህፃን ልጅ ስላለችኝ ሌላ ቦታ ሄጄ እንደ ልቤ ወጥቼ መስራት አልችልም። እሷን የሚጠብቅልኝ ሰው የለም። በዛ ላይ ደግሞ የእግር ጉዳት አለብኝ። ስለዚህ ያለኝ ብቸኛው ስራ ይሄ ነው።
ሌላዋ ኤርትራዊት ስደተኛ ሰላም አብርሃም እንደ አብዛኞቹ በማዕከል ውስጥ እንዳሉት ሴቶች በቴላቪቭ ጥገኝነት ጠያቂ ናት። ከኤርትራ መጥታ እዚህ መኖር ከጀመረች 10 ዓመት ሞልቷታል። 3 ልጆች አሏት። ይህ የምትሰራበት የኩችኔት ማህበረሰብ ማዕከል ለሷ ትልቅ ጠቀሜታ እንዳለው ትናገራለች።
እቤቴ እንደሆነ ያህል የሚሰማኝ። ከዚህ ቀደም ጓደኞች አልነበሩኝም። አሁን ግን እዚህ ጓደኞች አፍርቻለሁ። ስለሆንኩት ነገርና ስላለብኝ ችግር ለነሱ መናገር እችላለሁ።
ኤርትራዊቷ የካቶሊክ መነኩሴትና የኩችኔት ማዕከል አጋር መስራች ሲስተር አዚዛ ኪዳኔ አብዛኞቹ ሴቶች ከሀገራቸው ተነስተው እስራኤል እስኪደርሱ ድረስ በሲናይ በረሃ ውስጥ በሱዳናዊ ህገወጥ የሰው አመላላሾች ዝርፊያና የአስገድዶ መድፈር ተፈጽሞባቸዋል ይላሉ። ለሴቶቹ የምክር አገልግሎት የሚሰጡት ሲስተር አዚዛ የኮቪድ-19 ወረርሽኝ ሴቶቹ ላይ ከ10 ዓመታት በፊት ያጋጠማቸው የስነ ልቦና ጠባሳ ቀስቀሶባቸዋል ይላሉ።
People they pass through Sinai and in Sinai a lot of things happened to them and this corona time
እዚህ ሲመጡ ሲናይ በረሃን አልፈው ነው የሚደርሱት። እዛ በረሃ ውስጥ ደግሞ ብዙ አስከፊ ነገሮች ገጥመዋቸዋል። ይሄ የኮሮና ወረርሽኝ ወቅት ደግሞ ሀዘን የሚቀሰቅስ ነው። ከሞት ጋር ትንንቅ ውስጥ ይከታል። ነገሮች ባይሆንልኝስ የሚል ፍራቻ ኮሮና ቫይረሱ ቀስቅሷል። ከታመምኩ እንዴትና ለማን ልጆቼን ተዋለሁ የሚል ሐሳብም ይዛቸዋል።
ከኤርትራና ከሱዳን የመጡ በእስራኤል የሚኖሩ ጥገኝነት ጠያቂዎች ላለፉት 15 ዓመታት የስደተኝነት ፍቃድ ተከልክለዋል። ጉዳያቸውም ተንጠልጥሎ ቀርቷል። ልጆቻቸው ትምህርት ቤት እንዲገቡ ቢፈቀድም የጤናም ሆነ ሌሎች መንግስታዊ ድጋፎችን አያገኙም። ይህ ሁኔታ ደግሞ ብቻቸውን ልጆች በሚያሳድጉ ሴቶች ላይ ከባድ ችግር አስከትሏል።
So these women who are the most vulnerable of the refugee women around Tel Aviv also from other
Tel Aviv እና ሌሎች ስፍራዎች ያሉ ከፍተኛ የሆነ የደህንነት ተጋላጭነት ያላቸውን ለማቋቋም እንሞክራለን። ገንዘብ ባንሰጣቸውም ገንዘቡን የሚያገኙበትን ስራ እንሰጣቸዋለን። በሹራብ ዳንቴል ይሰራሉ፣ አሻንጉሊቶችም ይሰራሉ። ይሄ በማህበራዊውም በስነ ልቦናውም እንዲሁም በመንፈሳዊውም ረገድ ያግዛቸዋል።
የኩችኔት ማዕከል ምርቶች ሙሉ በሙሉ በእጅ የተሰሩ ናቸው። አሁን ላይ ለኮቪድ-19 መከላከያ ይጠቅም ዘንድ በአፍሪካ ጨርቆች የተሰሩ የፊት መሸፈኛ ጭንብሎችንም ማምረት ጀምረዋል። በተጨማሪም እስራኤላውያን በመሐከላቸው ከነሱ ጋር የሚኖሩትን 35000 ያህል ስደተኞች አስቸጋሪ ህይወት እንዲረዱ ለማድረግም ይጥራል። አላሚት ሻቦ የኩሽኔት ደንበኛ ናቸው።
Only buying a notebook or a basket or supporting is
እርዳታ ማለት ከነሱ ማስታወሻ ደብተር አለም ቅርጫት መግዛት ብቻ አይደለም። እንዲያውም የነሱን ጉዳይ ይዞ በመንግስት ቢሮ ወይም በከንቲባ ቢሮ መገኘት ነው። እስራኤላውያን ስለነሱ ማሳወቁ ብቻውን በቂ አይደለም እላለሁ።
አብዛኞቹ ጥገኝነት ጠያቂዎች ምንም እንኳን በእስራኤል ለአመታት ቢቆዩም ህይወታቸውን ግን እዚህ መክፋት እንደማይሹ ይናገራሉ። ይሁንና የኮሮና ቫይረስ በተስፋፋበት በአሁኑ ሰዓት በዋናነት እያሳሰባቸው ያለው በጤና የመቆየታቸው ሁኔታ ነው። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ኤልያስ አስማሬ መሰናዶው አቀናባሪ፣ ጽልታ በላችሁ ደግሞ የመሰናዶው አርታኢ ናት። እኔ ደግሞ ሀብታሙ ስዩም ነኝ። መልካም ምሽት።